the voice of America. El Niño በሚባለው የውቅያኖስ መጋል ክስተት ላይ ይገኛል። በዚህ ምክንያት በዓለም ዙሪያ የተዘበራረቀው የአየር ጠባይ ኢትዮጵያን ጨምሮ ብዙ አገሮችን አንዴ ለድርቅ አንዴ ወቅቱን ላልጠበቀ ዝናብ እየዳረገ ነው። የተፈጥሮ አካባቢ ፕሮግራም አዘጋጅ ሰለሞን አባተ የኢትዮጵያ ሜትሮሎጂ ኤጀንሲን ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን ማምሻውን አግኝቷቸው ነበር ተነጋግረዋል።
ጤና ይስጥልኝ አቶ ዱላ ሻንቆ፣ እንደምን አመሹ?
እንደምን ዋልክ?
እግዚአብሔር ይመስገን። አቶ ዱላ እንግዲህ የክረምቱ ወቅት ተጠናቋል፣ ቦናውም እየወጣ ነውና ምንድነው የሚመስለው የአሁኑ የኢትዮጵያ የአየር ሁኔታ የአየር ጠባዩ? ያለፈው ክረምትስ በአጠቃላይ ምን መስሎ አለፈ? በዚህ በኤልኒኞ ሁኔታ ውስጥ
የክረምቱ ሁኔታ በጣም ደካማ እንደነበረ፣ የዝናቡ ስርጭትም ደካማ እንደነበረ ነው። ስለዚህ ከፍተኛ ተጽዕኖ አድርጎ ነበረ ማለት ነው በክረምቱ ላይ ማለት ነው። በበጋ ደግሞ ኤልኒኖ እርጥበት ያለ ነገር ነው። ድሮ የምታውቀው ኃይለኛ ንፋስ፣ የጥቅምቱ ንፋስ የለም ዘንድሮ። በጣም ደካማ ነበረ። ለምንድን ነው እንደዚህ የሆነው? አንድ አካባቢ ላይ የደመና ክምችቶች ነበሩ ማለት ነው። በዚህ ምክንያት እርጥበት ነበረ ማለት ነው በበጋው እና በዚህ ጥቅምትም ነበረ። አሁንም በዚህ ህዳር መጀመሪያ ላይም አለ እርጥበት ማለት ነው።
ደካማ ነበር ሲሉ በአጠቃላይ በሀገሪቱ ስፋት ላይ በሀገሪቱ ክፍሎች ላይ በታት ነው ሊያሳዩኝ ይችላሉ? የት ምን መሆን እንደነበረበትና ምን እንደታየ?
እንግዲህ ምን መሆን ነበረበት? በዚህ በክረምቱ ጊዜ የዝናብ ስርጭት በወቅቱ ገብቶ ነበረ። በዚህ እንትን ግን በመካከል በሐምሌ አካባቢ በጣም የተዳከመ ነበረ ማለት ነው እና ይህን በምስራቁ የሀገራችን ክፍል ላይ በጣም ከፍተኛ የሆነ እጥረት ነበረ። ምዕራቡም እንደዛው ነበረ። ግን የሆነ መሆኖ ድሮ ማግኘት ከነበረበት መደበኛ በታች በአብዛኛው ቦታዎች ታይተዋል ማለት ነው።
ይሄ ማለት ለእርሻ ስራ እና ለግጦሽም እንደዚህ ለመስኩ ዝግጅት በቂ አልነበረም።
በምዕራቡ በኩል በጣም ጥሩ ነው፣ እኛ እንዳየ ነው ጥሩ ነው። አንዳንድ ገበሬዎች የምትንጠይቃቸው በምዕራቡ በኩል ጥሩ እንደሆነ ነው የሚነግሩን። እየተስተካከለ እርጥበት ነበረ ነው የሚሉት፣ በቃ የሚሉት ማለት ነው
በክረምት ወራቱ።
ስለዚህ እዛ አካባቢ በምዕራቡ በኩል ማለት ከሰሜን ትግራይ ጀምሮ እስከ ደቡባዊ ሀገራችን ክብር በምዕራቡ በኩል በሰንትራልም
እስከ
ደህና ነበረ ነው። እርጥበቱ ጥሩ ነበረ፣ ለሳርም ጥሩ ነው ነው የሚሉት።
በአሁኑ ጊዜ እየጣለ ያለው ዝናብ በአንዳንድ አካባቢዎች ዝናብ እየጣለ ነው እያሉ እየነገሩን ስለሆነ ነው በግብርና ላይ ያሉ ሰዎች በተለይ በዚህ አነስተኛ የዝናብ ሁኔታ ነበር ባሉኝ አካባቢዎች እና ይሄስ ምን ሁኔታ ያስከትላል ብለው ያስባሉ?
አሁን ያለው ዝናብ እንደምታውቀው ከመስከረም በኋላ ወደ ደቡብ ምስራቅ የኢትዮጵያ ክልሎች የዝናብ ጊዜ ናቸው ነው። ለምሳሌ ቦረና፣ ደቡብ ሶማሌ፣ የኢትዮጵያ ሶማሌ፣ ጂንካ ወይ ኮንሶ አካባቢ የሁለተኛ ዝናባቸውን የሚያገኙበት ስለሆነ እዛ አካባቢ አሁን የክረምት የዝናብ ጊዜያቸው ነው ማለት ነው። ስለዚህ አካባቢ በጥሩ ሁኔታ እየዘነበ ነው። ለከብቶቹም ለውሃ አቅርቦቱም እዛ አካባቢ ክፋት የለውም ማለት ነው እና ምን ማለት ነው? እንደውም አንዳንድ ጊዜ በጣም ከፍተኛ ዝናብ የሚዘንባቸው አካባቢዎች አደጎዴ አካባቢ፣ እዚህ በጅጅጋ አካባቢ ራሱ ዝናብ እርጥበቱ አለ ማለት ነው እና ከመደበኛ በላይ የሆኑባቸው አካባቢዎች አሉ ማለት ነው፣ ከሚጠበቀው በላይ ማለት ነው።
አቶ ዱላ፣ መቼም ሲባል እንደሚታወቀው ከህዳር ዝናብ የህዳር አንበጣ ይሻላል ነው ገበሬ የሚለው እና ለዝግጅትም እንዲረዳ እንደው ለማስጠንቀቅም ያህል ገበሬውን የት አካባቢ ነው በተለይ ሰብል ተነስቶ በተከመረባቸው አካባቢዎች እንደው ባለውም የእርጥበት ሁኔታ ተጠቅሞ ያረሰና የሰበሰበ ካለ የት አካባቢ ቢዎች ነው አሁን ጥንቃቄ መደረግ አለበት ብለው የሚያስቡት? በህዳር ውስጥ ዝናብ ይጥላል እና ሰብሎቻቸውን የተከመሩ ሰብሎቻቸውን ገበሬዎች መጠበቅ አለባቸው ብለው የሚመክሩት?
እንግዲህ ኢትዮጵያ ቶፖግራፊ በጣም ኮምፕሌክስ ቶፖግራፊ ነው ማለት የመሬቱ አቀማመጥ ኢትዮጵያ መሬት አቀማመጥ የተለያዩ እንትኖች ስለሆነ ደጋ አለ፣ ቆላ አለ፣ ወደ ደጋ አለ። በጣም እንትን ከፍተኛ የሆነ ውርጭም የሆነበት ቦታዎች አካባቢዎች አሉ። ስለዚህ ዝቅተኛ ቦታዎች ላይ አሁን የሚታጨድበት ጊዜ ነው። ስለዚህ ገበሬው ራሱ ጥንቃቄ እየተደረገ መንግስትም በጣም ከፍተኛ ትኩረት ሰጥቶ በዛ ዙሪያ በግብርና እየተሰራ ነው ማለት ነው። ስለዚህ በቆላ እህል በደረሰበት አካባቢ በሙሉ ገበሬው አቅጣጫ ሰጥቷል። በዛ ዙሪያ እየተሰራ መሆኑን ነው ማውቀው ማለት ነው። ስለዚህ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው። በሀገራችን በምታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ስለዚህ ተባብረው ይሰራል እና ተማሪዎችም ሌሎችም ነገሮች ከዚህ በፊት በነበረ በባህላችን በእነዚያ ለዝናብ በምንዘንብበት ጊዜ ተባብረው ይሰራል እና የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው።
በደቦ መሰል እንቅስቃሴ ማለት ነው?
አዎ፣ በግ ደቦ ማለት ደቦ ጠላ መጠጣት ምናምን ሳይሆን
እንደሱ ማለት ነው።
ተራ በተራ አንዱ የደረሰበት ቦታ አስቀድሞ ያደረሰበት ቦታ ለሌላ ጊዜ ደግሞ እና ተባብሮ መስራት ማለት ነው።
ጠላው እኮ እንደው ስራ ማድመቂያ ነው እንጂ ዋናው ነገር አይደለም። ደቦ ላይ ሰው ሲሰበሰብ እና
ማለት ነው። አሁን እንደዛ ተቀርቷል ማለት ነው። ማለቴ ደቦ የሚል ትርጉሙን ነው የምልህ።
ገባኝ። አዎ፣ ማለቴ ጠላውም እንዳይረሳ ለማለት ነው። ሰው
ጥሩ ነው። አማ ቶሎ ስለማ ጠላ ለመጥበቅ ጊዜ ስለሚወስድ ብዬ ነው።
እሺ፣ ለማንኛውም እስቲ ጥጋብ ይሁንና ለጠላ የሚበቃውም እህል ይኑርና ከዛ ሰው ገበሬው ይጨነቅበት በየቤተሰቡ በዚህ ጉዳይ ላይ። ሀሳቡ ግን ጥሩ ነው አቶ ዱላ። ለመሆኑ የእርሶ መስሪያ ቤት ለገበሬውም ይሁን ለእነዚህ የመስሪያ ቤቶች ወይም ከገበሬው ጋር በቀጥታ ለሚሰሩ ባለሙያዎች በቀጥታ የሚሰጠው ድጋፍ አለ? የሙያ ድጋፍ፣ የትንበያ፣ የምክር የመሳሰሉት ነገሮች?
በጣም በከፍተኛ ደረጃ።
እሺ።
በጣም በከፍተኛ ደረጃ በየአራት ወሩ እናወጣለን መጽሔቶች፣ ምክክር ከሚመለከታቸው ጋር እንወያያለን። ከዛ በየወሩን መረጃዎች እናሰራጫለን። በየአስር ቀኑ እናሰራጫለን። በየቀኑ ያለውን የዝናብ ሁኔታ እንሰራጨዋለን። አስፈላጊ በሚሆንበት ጊዜ ደግሞ ከሚመለከተው ከፍተኛ ኃላፊዎች ባለስልጣኖች ጋር ውይይት እናደርጋለን ማለት ነው። እስከ መጨረሻ ድረስ ብሪፍ እናደርገዋለን ማለት ነው። የኮሚቴውም አባል ነን። የአደጋ መከላከያ ኮሚቴ አባልም። ስለዚህ ከፍተኛ የሆነ መረጃ፣ የብሔራዊ ሜትሮሎጂ መረጃ፣ በጣም ምን እንደነበረ ወደፊት ምን እንደምኖር ከፍተኛ የሆነ ምክክር ይደረግበታል ማለት ነው።
ለመሆኑ የእናንተ መረጃ፣ ምክር፣ አገልግሎት አንድ ገበሬ ጋር እንዴት ይደርሳል? እታች ድረስ ማለት ነው።
ገበሬ ጋር የሚደርሱ አሁን እኛ በህብረት የምንሰራው ከግብርና ጋር በህብረት እንሰራለን ማለት ነው።
እሺ።
በጋራ እንሰራለን ማለት ነው። ኮሚቴውም ተቋቁሞ ከፍተኛ የሆነ የመረጃ ልውጥ ዘዴዎች ተዘርግቷል። ስለዚህ ስትራክቸሮች አሉ። ገበሬ የሚረዱ የተማሩ ሰዎች አሉ። በገበሬው በገበሬው ማህበር መረጃዎቹ በተለያዩ መንገድ ይሰራጭላቸዋል። በቴሌቪዥን፣ በሬዲዮ፣ በስልክ፣ በመጽሔት፣ በጽሁፍ በተለያዩ መንገድ ይሰራጭላቸዋል። ስለዚህ በዛ በኩል የሚመለከታቸው ለምሳሌ ግብርና በተመለከተ ያሰራጫል። ጤናም በጤና በተመለከተ ያሰራጫል። ሌሎችም ውሃም በተመለከተ በውሃ በተለያዩ አቅጣጫዎች የሜትሮሎጂ መረጃ ተጠቃሚ የሆኑ ሁሉ ይህንን ነገር በደንብ ግንዛቤ ተገኝቷል። ምክንያቱም ይህን ነው በዓለም ዙሪያ አደጋ እያደረሰ ነው። በኢንዶኔዥያ በጣም ከፍተኛ የሆነ ቃጠሎ እያመጣ ነው እና በተለያዩ ቦታዎች እንደውም ደቡብ ኮሪያ ራሱ ከፍተኛ የሆነ የዝናብ እጥረት እንዳለባቸው አንድ ሀብ እንደቀነሰ ራሱ ነው የሚነግሩን። ስለዚህ የቦታ ነው አደጋ ያለው በደቡብ አፍሪካ ራሱ በተለያዩ ቦታዎች፣ በአውስትራሊያ የተለያዩ ቦታዎች አሉ። እያንዳንዱ ሀገር የራሱን እርምጃ ይወስዳል፣ እኛንም በራሳችን እርምጃ ይወስድን ነው ማለት ነው።
የዘንድሮው የኤልኒኞ ሁኔታ መኖሩ ቀደም ብሎ ይታወቅ ነበር እና የእርስዎ መስሪያ ቤት ምንድን ነው ያደረገው ለማስጠንቀቅም ይሁን አስፈላጊ እርምጃዎች እንዲወሰዱ ለማድረግ?
ለሚመለከታቸው መረጃዎች ተሰራጭተዋል። በቃ እኛ በሚመለከተው ሁሉ ያገባኛል ወይም ይመለከታል የሚለው ሁሉ መረጃውን አግኝተዋል ማለት ነው።
ከስንት ጊዜ በፊት?
ስለዚህ ያንን ይዞ ነው እየተጠቀሙ ያሉት ማለት ነው።
ከመቼ ጀምሮ ነበረ?
በተለያዩ መንገድ እያንዳንዱ የራሱን እቅድ እያቀደ ይሰራበታል ማለት ነው።
ከምን ያህል ጊዜ ቀድሞ ነው የኢትዮጵያ ሜቴዎሮሎጂ ኤጀንሲ ይህንን መረጃ ለሚመለከተው አካል ሲሰጥ የነበረው?
ከተከታታይ መረጃ እናወጣለን እኛ። ተከታታይ መረጃ ማለት ከጥቅምት እስከ ጥር ያለውን መረጃ እንሰጠዋለን። አጠቃላይ አቅጣጫ ማለት ነው።
በየሩብ ዓመቱ
በየወሩ ያሉት ነገር እንሰጣለን። ከዛ ደግሞ ከየካቲት እስከ ግንቦት ያለውን ነገር ደግሞ ተከታታይ የሆነ መረጃዎችን ለሚመለከተው ኮንቲነስ ተከታታይ መረጃዎችን እንሰጣለን። ከዛ ከግንቦት መጀመሪያ ጀምሮ እስከ መስከረም ድረስ ተከታታይ መረጃዎች የወር፣ የወቅት፣ የቀን፣ የአስር ቀን መረጃዎች ለሚመለከተው ሁሉ እንዲከታተሉት ይሰጣቸዋል ለማለት ነው። መረጃው ተከታታይ የተቋረጠበት ጊዜ የለም ነው።
እናንተ የምትሰጧቸው መረጃዎች ስራ ላይ መዋላቸውን፣ እርምጃ እየተወሰደ መሆኑን የምትከታተሉበት አሰራር አለ? ምናልባት መዘናጋት ቢፈጠር ደጋግማችሁ ለመጎትጎት የሚያስችላችሁ?
አብረን ስለምንሰራ እኮ እነሱ እኮ ደውለው እኮ ጠይቆናል። ብሪፍ እናደርጋቸዋለን። የሚመለከታቸው ሁሉም ብሪፍ እናደርገዋለን ማለት ነው። ስለዚህ መከታተላቸውን እናውቋቸዋለን። እንደሚከታተሉት እንደሚወስዱት ማንም ሰው እንደሞዝሮ እንደምከታተለው በስልክም በመናምን የምጠይቁናል። ስለዚህ መረጃ አስፈላጊ ነገር እንሰጣለን። በወብሳታችን ለመለከታው ሰው ማንንም ሰው ሊያገኘው በሚችለው ለታ አስቀምጠናል ማለት ነው። የምደበቅ ነገር የለም። መረጃዎች በሁሉም ተሰራጭቷል ማለት በዚህ በወዘር ነገር የለም።
አቶ ዱላስቲ የመጪውን ጊዜ ሁኔታ ደግሞ ይተንብዩልኝ።
የመጪው ሁኔታ እንግዲህ ያው እንደምታውቀው ኤልኒኖ ውስጥ ነው ያለነው። ኤልኒኖ ደግሞ በበጋ ውስጥ እርጥበት ነው የሚያመጣ እንደተጠናው ማለት በኢትዮጵያ ላይ እንደታየው እንዳየነው በምስራቅ አፍሪካ ኢትዮጵያ ብቻ አይደለም፣ በምስራቅ አፍሪካ በታንዛኒያ፣ በኬንያ፣ በኢትዮጵያ ሶማሌ አካባቢዎች እርጥበት ያመጣል ነው። እርጥበት ያመጣል ማለት ዝናብ አለ ማለት ነው። ዝናብ አለ ማለት ትነትን ይቀንሳል ማለት ነው። ለውሃ አቅርቦት ጥሩ ነው ማለት ነው። ለግጦሽ አቅርቦት ጥሩ ነው ማለት ነው። ስለዚህ ምስራቅ ኤልኒኖ ውስጥ ስላለን ኤልኒኖ ውስጥ ያለነው ደግሞ የተጠናው ጥናት የሚያሳየው እርጥበት እንዳለ ነው ነው
እና ጊዜውን ያልጠበቀ ዝናብ ነው የሚጥለው ማለት ነው። በአንዳንድ አካባቢዎች ይሄ ማለት በኤልኒኖ ሁኔታ
እንደዛ ነው። ለዚህ ነው እኮ በቃ ምክንያቱም አሁን በአሁኑ ጊዜ እንደውም ከፍተኛ የሆነ ንፋስ መኖር ነበረበት።
እሺ
በቃ ንፋስ በጣም ከፍተኛ የሆነ ንፋስ መኖር በድሮ የምናውቀው ማለት ነው። ይሄ እንደውም ኃይለኛ ንፋስ ይታይ ነበረ፣ ውርጭ ይታይ ነበረ። አሁን ውርጭም የለም። እሱ የቀረበት ምክንያት ደመናማ ስለሆነ ውርጭ ቀንሰዋል ማለት ነው። የለም።
እንደዚህ በሚሆንበት ጊዜ እንደ አደጋ ሁኔታ ነው የሚታየው ወይስ እንደ ጸጋ ነው የምትወስዱት እናንተ ዝናብ በመውረዱ ብቻ?
እንግዲህ እንደ ተጠቃሚው ነው የምትረጎመው። ውሃ ሴክተሩ ምን ይላል? ግብርና ምን ይላል? ከብት የሚያረባው ምን ይላል? ጤና ላይ የምሰራው ምን ይላል? እያንዳ ምክንያቱ አፕሊኬሽኑ የተለያየ ነው። የተለያየ ስለሆነ ይሄንን ማለት ያስቸግራል። እያንዳንዱ ጠቃሚ የምሆነው ለማን ነው፣ ጠቃሚ የምሆነው ለማን ነው የምለው ነገር ግብርና ላይ አሁን በሚታጨድ ጊዜ ችግር አለው ማለት ነው። ሌላ ደግሞ ምን ይላል የምለው ነገር እያንዳንዱ አፕሊኬሽን የተለያየ ነው ማለት ነው።
አቶ ዱላ፣ በአጠቃላይ ይሄ የኤልኒኞ ጊዜ ለምን ያህል ጊዜ ተራዝሞ ይቆያል?
እንግዲህ እንደምታውቀው ከዚህ በፊት እንደምታየው ኤልኒኖ ከሚያዝያ እስከ ግንቦት ድረስ ይጀምራል። የሚሞተው የሚያልቀው ከታህሳስ እስከ የካቲት አካባቢ ነው ማለት ነው። ታሪካዊው ነው የሚታየው ማለት ነው።
ስለዚህ
ምንድን ነው አሁን ኤልኒኖ እየቀነሰ ይመጣል የካቲት በኋላ እንደማለት ነው።
ስለዚህ ለሚቀጥሉት
ትንበያዎች የሚያሳዩት እንግዲህ ወደፊት ምን እንደሚሆን ይታያል ማለት ነው። ስለዚህ ኤልኒኖ ውስጥ ነው ያለ ኤልኒኖ ሲትር ውስጥ ነው ያለ ነው ማለት ነው። ኤልኒኖ ማለት የባህር ውሃ መሞቅ አልቀነሰም ነው ማለት ነው።
ስለዚህ በሚቀጥሉት 3-4 ወራት ቢያንስ እንዲሁ ጠንክሮ ይቀጥላል ማለት ነው የሚሉኝ። ከዛ በኋላ ነው እየቀነሰ የሚሄደው?
አዎ፣ ኤልኒኖ ተጽዕኖን አያቆምም።
ከዛ በኋላስ እንደ ላኒኛ አይነት ክስተት እንደዚህ ሊመጣ የሚችልበት ሁኔታ አለ?
እንግዲህ እሱ እንደተን ነው የምናየው። ምክንያቱም ተረድቶ ይታያል። ግን ምክንያቱም ጥናቶች የሚያሳዩት እንደዚህ አይነቶቹ ወደፊት የሚታዩ ይሆናሉ ማለት ነው።
አሁን እናንተ
ላይመጣም ይችላል፣ ወደ መደበኛ የሚመለስም ሊሆን ይችላል። ስለዚህ ይህን ወደፊት በደንብ ተደርጎ ይሄ በጣም የአትሞስፌር ባህሪ እና የውቅያኖስ ባህሪ ቀላል አይደለም ማለት ነው።
አሁን እናንተ ግን
የሚጠቅ ብዙ መረጃዎች መሰብሰብ አለ፣ መጠናት አለበት። በአንድ ጊዜ ከጠረጴዛ የሚገኝ አይደለም። ስለዚህ በጥናቶቹ ክትትል ማድረግ አስፈላጊ ነው ማለት ነው።
አሁን የጨበጣችሁት ይሄ ነው የምትሉት ነገር ግን የለም ማለት ነው? ከኤልኒኞ በኋላ ለሚከሰተው ሁኔታ
ከኤልኒኞ በኋላ የሚከሰተው መቼ ነው የሚያልቀው? ኤልኒኖ ራሱ እኮ ገና እኮ
ይሄንን አሁን እናንተ
የምለው ነገር ራሱ ኤልኒኖ ኤግዛክትሊ ቀኑ መቼ ነው ወሩ መቼ ነው የምለው ነገር አቅጣጫ ነው እንጂ እኮ ይሄ ነው በዚህ ቀን በዚህ ወር ውስጥ ይሆናል ማለት በጣም አስቸጋሪ ነው የሚሆነው። አሁን
አቶ ዱላ፣ በጥቂት ሳምንታት ውስጥ ከሁለት ሳምንት በኋላ ዓለም ፓሪስ ላይ ይሰበሰባል ለዓለም የአየር ንብረት ጉባኤ። ለመሆኑ የእርስዎ መስሪያ ቤት ኢትዮጵያን አስመልክቶ ማለት ነው ምንድን ነው ያለው ድርሻ? ምን እየሰራ ነው አሁን ስለዚህ ጉባኤ?
እኛን በተመለከተ ብሔረ ሜትሮሎጂ የተመለከተ የአይፒሲሲ ማለት ኢንተርገቨርንመንታል ፓናል ኦን ክላይሜት ቼንጅ ፎካል ፖይንት ነው ማለት ነው።
የዓለም አቀፉ የአየር ንብረት ለውጥ ኮሚቴ ማለት ነው።
እሱን አይፒሲሲ ማለት ነው፣ ክላይሜት ቼንጅ ላይ ማለት ነው።
እሺ፣
ሁለት ነገሮች አሉ። ዩኤንኤፍሲሲ አለ፣ ዩናይትድ ኔሽን ፍሬምወርክ ኦን ክላይሜት ቼንጅ የሚባል
ማዕቀፉ ማለት ነው፣
ማዕቀፉ
የአየር ንብረት። እሺ፣
ጥናቱ ሳይንሱን ደግሞ አይፒሲሲ የሚባለው ሳይንቲስቶች ለዛ የሚረዳ መረጃ ያቀርባሉ ማለት ነው። ለዩኒቨርሲቲ ኔጎሽሽን የሚያመች ያቀርባሉ ማለት ነው።
ስለዚህ እሱን በሚመለከት የኢትዮጵያ ማዕከል እናንተ ናችሁ ማለት ነው።
የአይፒሲሲ ፎካል ፖይንት የብሔራዊ ሜትሮሎጂ ኤጀንሲ ነው።
እሺ።
እንደውም አሁን በአሁኑ ጊዜ 3 ወርኪንግ ግሩፕ አሉት
የስራ
በሶስተኛ ወርኪንግ ግሩፕ ውስጥ ኢትዮጵያ ተወክላለች ማለት ነው።
ኢትዮጵያ ተወክላለች ማለት ቡድኑን ትመራለች ማለት ነው።
በምክትልነት ትመራለች ማለት ነው። በሶስተኛው አንደኛ አለ አንዱ የጥናት የክላይሜት ቼንጅ ጥናት አለ፣ የአየር ንብረት ጥናት አለ። ከዛ ኢምፓክትና ሚቲጌሽኖች አሉ።
እሺ ጫናና ጫናውን የመቀነስ ስራ ማለት ነው።
አዎ ወርኪንግ ግሩፕ ደግሞ አለ እንደዛው ማለት ነው። ወርኪንግ ግሩፕ 3 ወርኪንግ ግሩፕ
4 ስራውን የሚሰሩ ቡድኖች
እየተባሉ የሚጠሩ አሉ። ወርኪንግ ግሩፕ 1 ወርኪንግ ግሩፕ 2 ወርኪንግ ግሩፕ 3 ውስጥ ነው ያለ ነው ማለት ተበደብ ነው ማለት ነው የተበረነው ማለት ነው። ኢትዮጵያ ተመረጠች ማለት ነው።
በምንዋ ነው በምን ምክንያት ምክትል ሊቀመንበር እንድትሆን ተመረጠች?
በሚታረጋው አስተዋጽኦ ነው የምትመረጠው። በሚታረጋው ኢትዮጵያ በሚታረጋው አስተዋጽኦ ትመረጣለች ማለት ነው። ኢትዮጵያ በሚታረጋው በሳይንሱ መግባት ካለባቸው ይገባሉ ማለት ነው። ይሄም ደግሞ ባለፈው ጊዜ ክሮሺያ በተደረገው ስብሰባ ነው ኢትዮጵያ ተመረጠች ማለት ነው።
ከዚህ ጉባኤ ምን ትጠብቃለች ኢትዮጵያ? ምን ይጠብቃል የርሶ መስሪያ ቤት?
የኛ እንደው ስምምነቱ ብደስ በጣም ጥሩ ነው ማለት ነው። ምክንያቱም በአካባቢው አየር ውስጥ ከፍተኛ የሆነ የግሪን ሃውስ ማለት ነው
ሙቀት አማቂ ጋዞች ማለት ነው የተቃጠሉ በካይ ጋዞች ማለት ነው።
አዎ ስለዚህ እነዚህ ደግሞ ሰው ሰራሽ ነው ተብሎ ሁሉም ዓለም የተተማመበት ነው ማለት ነው።
አብዛኛው
ስለዚህ ኮንትሪቢዩት ተደርጓል ማለት ነው። አፍሪካ ትንሽ ኮንትሪቢዩት ብታደርግም ያደጉት ሀገሮች በጣም ከፍተኛ የሆነ ኮንትሪቢዩት አስተዋጽኦ አድርጓል ማለት ነው ለሙቀቱ
ነው ለብከላው።
ስለዚህ አስፈላጊውን እገዛ የምንኖርበት ሌላ ዓለም እንደነም እቺ ብቻ ናት ያለነው ዓለም። ስለዚህ መሬታችን መጠበቅ አለብን፣ ማከባቢያችን መጠበቅ አለብን። ሁላችን ተባብረን ተስማምተን ሁሉም ባለበት አስፈላጊውን ቴክኖሎጂ፣ ሳይንስ፣ ገንዘብ፣ የተለያዩ እውቀት ተራርቶ መስማማት አለበት ማለት ብለን ነው የምንጠብቀው ማለት።
ስለዚህ አንድ ገዢ የሆነ የኪዮቶን ስምምነት ሊተካ ይችላል የሚባለው ስምምነት እንዲፈረም ይፈልጋሉ ማለት ይጠብቃሉ።
ያው ቢሆን በጣም ጥሩ ነው ማለት ኢትዮጵያ በዚህ ዙሪያ ስምምነቱ የሚደረስበት ሁኔታ ቢሆን በጣም ጥሩ ነው ማለት ሁሉም ያቀፈ ሁሉም ሰው ሁሉም አገር የራሱን ድርሻ የሚያበረክትበት በአቅሙ ባለው ችሎታ ባለው አቅም የሚፈልግበትን ሁኔታ ሁሉ ቢያሟላ እና ስምምነቱ ቢደርስ የምንኖርበትን ዓለም ብንጠብቃት በጣም ጥሩ ነው ነው።
ለመሆኑ ያ ስምምነት ይፈረማል ብለው ያስባሉ? እስካሁን እንደማያውቁ እርሶ በቅርብም ያሉ ሰው ስለሆኑ
በጣም ይሄን እንግዲህ ይሄን ፎርካስት እንደ ወዘር ብሎ ነው የጠየቀኝ። እንግዲህ አይ ሆፕ ማን ተስፋ አረጋለሁ ያረጋሉ ብዬ ነው በቃ። ተስፋ ማለት ማድረግ በጣም አስፈላጊ ነው። ተስፋ አረጋለሁ ያ ይስማማሉ ብዬ ነው። ሁሉም ሀገር እየተሰማው ነው አሁን ያለው ማለት ነው።
ኢትዮጵያ ምን ትጠቀማለች?
ሀገር እየተሰማው ነው እንግዲህ ያን ነገር ማድረግ ያለበት መስለኛል። እየተወያዩበት ነው ያረጋሉ ብዬ ተስፋ አረጋለሁ ነው።
ኢትዮጵያ ምን ትጠቀማለች ብለው ያስባሉ? እንደው አንድ ሁለት ብለው ሊነግሩኝ የሚችሉት ካለ ወይም እንደው አንድ አድማጫችን ዝም ብሎ እየሰማን ያለ አድማጫችን ጥቅል ከሆኑ ነገሮች ይልቅ አንደኛ ይሄን ትጠቀማለች፣ ሁለተኛ ይሄን ትጠቀማለች፣ ይሄ ደግሞ በእያንዳንዱ ሰው ህይወት ላይ እንደዚህ ይመነዘራል ብለው ሊነግሩኝ የሚችሉት ነገር አለ?
ኢትዮጵያ የምትጠቀመው ኃይል ታዳሽ ኃይል ነው።
የውሃ የንፋስ
ታዳሽ ኃይል ነው ኢትዮጵያ
ጂኦተርማል ማለት
ነው። ታዳሽ ኃይል ስለምትጠቀም ኢትዮጵያ ምንም ኮንትሪቢዩት የምታደርገው በጣም ትንሽ ነው።
ያው ለመበከል
በጣም እንትን
ስለዚህ
ኢትዮጵያን መደገፍ አለባቸው ማለት ኢትዮጵያ የምታደርገውን ታዳሽ ፕሮጀክቶችን ሌሎች ነገሮችን ለዓለም ኮንትሪቢዩት ለምናደርገው
አረንጓዴ ኢነርጂ
ለዓለምም ኮንትሪቢዩት ለምናደርገው ይሄን ታዳሽ በምንሰራበት ጊዜ የባቡሩን እንሰራለን። ባቡር በምንሰራበት ጊዜ ታዳሽ የሆነ በኤሌክትሪክሲቲ የሚመነጭ የሚሰራ ያ ደግሞ ከውሃ የሚገኝ ስለሆነ ኢትዮጵያ ኮንትሪቢዩት እያደረገች ነው ማለት ነው። ዛፎችን በመትከል ኮንትሪቢዩት እያደረገች ነው ማለት ነው። ፕሮጀክቶችን ታዳሽ የሆኑ ፕሮጀክቶችን እያደረገች ነው ማለት ነው። ስለዚህ በቴክኖሎጂ በሳይንስ በእውቀትን በማስተላለፍ ገንዘብን በመርዳት ሌሎች ነገሮችን የአቅም ግንባታዎችን ሌሎች ነገሮችን የዓለም ማን ነው የሚመለከታቸው ያደጉ ሀገሮች ኮንትሪቢዩት ማድረግ አለባቸው ማለት ነው። የገቡትን ቃል ገንዘብ ቴክኖሎጂም ሆነ ገንዘብ ኮንትሪቢዩት ማድረግ አለባቸው ለኢትዮጵያ ማለት ነው። ኢትዮጵያኛም ብቻ ታ ለሁሉም ማለት ነው።
አቶ ዱላ ሻንቆ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር፣ ስለ ጊዜው፣ ስለ ሰፊ ማብራሪያው፣ ስለ ተለመደው ጥልቀት ያለው መግለጫውና ዝግጁነቶ እጅግ በጣም አድርጌ አመሰግናለሁኝ።
በጣም አመሰግናለሁ።